Gambino COA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዕለተ ሰኞ ታህሳስ 4 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም እንደተለመደው ወጣቶችን ያስተምራሉ ያዝናናሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል በተለያዩ ሆቴሎችና ምግብ ቤቶች ውስጥ ባስተናጋጅነት የሚሰሩ ወጣት ሴቶች የሚያጋጥማቸውን ፈተና የሚቃኝ አንድ ጥንቅር ይኖረናል።
ምታስተናግደው ጋር ሊጣላም ይችላል። አንዱ ደግሞ ይጃላጀናል። ስልክ ሊችላል። ያው በትግስት ነው የምናሳልፈው እንጂ ለሰፋዎች አይደለም።
በአምቦ ከተማ ባለ አንድ ምግብ ቤት ውስጥ ተቀጥራ የምትሰራ ወጣት ነው የሰማችሁት። ሙሉ ዝግጅቱ በምሽት ይቀርባል።
ይህ ፌስቲቫል በመካሄዱ ምክንያት ብቻ ብዙ ፊልም ፕሮዲሰሮች ቀጣይ ስራዎቻቸውን ከተለያዩ አካል ጉዳተኞቻቸው ጋር ብቻ ይሰራሉ።
ሰሞኑን የተካሄደ በአካል ጉዳተኞች ላይ ያተኮረ የፊልም ፌስቲቫል አዘጋጅ የሆኑትን አቶ ሚኪያስ ታዲዮስን ነው የሰማችሁት። የምሽት እንግዳችን ናቸው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። በቅድሚያ ሀብታሙ ስዩም ከሀገር ውስጥና ከውጭ ያሰባሰባቸውን ዜናዎች ያሰማናል።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ መንግስት በትግራይ ኃይሎች አማካኝነት በአማራና አፋር ክልሎች ውስጥ የሰብአዊ መብት ረገጣዎች፣ የጭካኔ ድርጊቶችና የሰላማዊ ሰዎች መጠቀሚያ የሆኑ ግንባታዎች መውደማቸውን የሚናገሩ ያልተረጋገጡ አዳዲስ ዘገባዎች በእጅጉ እንዳሳሰቡት አስታውቋል። ባለስልጣናት እነዚህን ዘገባዎችና ትክክለኛነታቸውን እንዲያረጋግጡ ጥፋተኞችን ተጠያቂ ለማድረግ ሁሉን አካታችና ግልጽ የሆነ ሂደት እንዲተገብሩም አሳስቧል። በውጭ ጉዳይ መስሪያ ቤቱ በኩል የወጣው መግለጫ ዩናይትድ ስቴትስ ባላንጣነትን ለመግታት ብቸኛ የሆነውን ዲፕሎማሲያዊ መፍትሄ ዛሬም እንደምትደግፍ በድጋሚ ያሳወቀ ሲሆን የሰብአዊ መብት ረገጣዎችና የጭካኔ ተግባራት ካለ ቅድመ ሁኔታ እንዲቆሙ፣ ያልተገደበ ሰብአዊ አቅርቦት እንዲኖር፣ አካታች ብሔራዊ ንግግር እንዲጀመርም ድጋሚ ጥሪ አቅርበዋል። ይህ በእንዲህ ያለ የትግራይ አማጺ ኃይሎች የላሊበላ ከተማን በድጋሚ እንደያዙ የዓይን እማኞችን ጠቅሶ ሮይተርስ ዘግበዋል። በጉዳዩ ላይ ከኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ ምላሽ አለማግኘቱን በተመሳሳይ የትግራይ ህዝቦች ነጻ አውጪ ግንባር ቃል አቀባይ የሆኑትን አቶ ጌታቸው ረዳን በስልክ ለማግኘት ያደረገውም ጥረት እንዳልተሳካ እሳቸው በትዊተር ገጻቸው ላይ ካለ ተጨማሪ ማብራሪያ ኃይሎቻችን በጣም ጥሩ እየሰሩ ነው የሚል መልእክት እንዳሰፈሩ ጠቅሷል። የማሊ ጦር ኃይል በጥር 2022 የጎርጎሳውያኑ ዘመን በሀገሪቱ ሊደረግ የታሰበውን ምርጫ የተመለከተ ዝርዝር የጊዜ ሰሌዳ ለምዕራብ አፍሪካው ተቋም ኢኮዋስ ይፋ እንደሚያደርግ አስታውቋል። የምዕራብ አፍሪካ ሀገሮች ኢኮኖሚ ማህበረሰብ ኢኮዋስ በነሐሴ 2020 እንዲሁም ግንቦት 2021 ዓመተ ምህረት ከተደረገው መፈንቅለ መንግስት በኋላ ማሊን ከአባልነት አግዷል። ምርጫን አዘግይቷል ባላቸው ባለስልጣናት ላይም ማዕቀብ ጥሏል። ተጨማሪ እርምጃዎች ሊኖሩ እንደሚችልም አስጠንቅቋል። የምዕራብ አፍሪካ ሀገራት ማሊ በመጪው የካቲት 2022 የጎርጎሳውያኑ ዘመን ሲቪል መራ አስተዳደር ከመመለሱ በፊት ምርጫ ካላከናወነች ምን መደረግ እንዳለበት በናይጄሪያ አቡጃ ስብሰባ ይቀመጣል። የማሊ የሽግግር መንግስት ኃላፊ ኮሎኔል አሲማ ጓይታ ማሊ ምርጫውን ልታሸጋግር የምትችልበትን ምክንያት አስታውቀዋል። በጎርጎሳውያኑ ጥር ወር ማብቂያ ላይ ለማህበረሰቡ ዝርዝር የምርጫ ጊዜ እቅድ እንደምታስገባም አሳውቀዋል። ለማህበረሰቡ ፕሬዚደንት ናና አኩፋ አዶ በጻፉት ደብዳቤ ዘገባው የአሶሺየትድ ፕሬስ ነው። የደቡብ አፍሪካው ፕሬዚደንት ሴሪል ራማፎሳ የኮቪድ-19 ቫይረስ እንደተገኘባቸው ተሰምቷል። የ69 ዓመቱ ራማፎሳ መጠነኛ የበሽታ ምልክት ብቻ እንደታየባቸው ተነግሯል። ክትባት የወሰዱት ፕሬዚደንት የቀድሞ የሀገሪቱ ፕሬዚደንት ዲክለርክን የሽኝት መርሃ ግብር ከተሳተፉ በኋላ በመልካም ስሜት ውስጥ እንዳልነበሩ የጠቀሰው ቢሮቸው በአሁኑ ጊዜ በኬፕ ታውን ራሳቸውን አግልለው እንደሚገኙ፣ ምክትላቸው ዴቪድ ማቡዛ እሳቸውን ተክተው በጊዜያዊነት የፕሬዚደንቱን ኃላፊነት እንደሚከውኑ ተነግሯል። ባለፉት ጥቂት ቀናት ብቻ በሀገሪቱ በተከሰተው ኦሚክሮን ዝርያ 20,000 ሰዎች የተያዙ መሆኑን የተነገረ ሲሆን ባለሙያዎች ግን በዚህ ዝርያ የተያዙ ሰዎች የበለጠ ህመም እንደሚፈጠርባቸው የተረጋገጠ ነገር እንዳልተገኘ ይፋ አድርገዋል። በዩናይትድ ስቴትስ 6 የደቡብና መካከለኛው ምዕራብ ግዛቶች በተከሰተው ወቅቱን ያልጠበቀ ተከታታይ አውሎ ንፋስ ህይወታቸውን ያጡ ሰዎች ቁጥር ጨምሯል። የአደጋ ጊዜ ሰራተኞች ግን የተጨማሪ ሰዎችን ህይወት ለማስረፍ ጥረታቸውን ቀጥለዋል። የአውሎ ንፋሱ ጥፋት እጅግ የበረታባት እንደሆነ በተነገረባት የኬንታኪ ግዛት የሞቱ ሰዎች ቁጥር 80 ደርሷል። በርካታ ሰዎች ለሞት የተዳረጉት አንድ የሻማ ፋብሪካ ሙሉ በሙሉ መውደሙን ተከትሎ ነው። በያዝነው የታህሳስ ወር ብዙም ያልተለመደው ኃይለኛ አውሎ ንፋስ 365 ኪሎ ሜትሮችን ያካለለ ሲሆን አርካንሳስ፣ ኢሊኖይስ፣ ሚዙሪ፣ ቴነሲና ኬንታኪን አጥቅቷል። 321 ኪሎ ሜትር ያካለለው ውድመት ግን የተመዘገበው በኬንታኪ ግዛት ነው። የግዛቷ ገዢ አንድ በሺር የሟቾች ቁጥር ከመቶ በላይ ሊደርስ እንደሚችል በግዛቷ ታሪክም በርካታ ሰዎችን የገደለ አውሎ ንፋስ እንደሆነ ተናግረዋል። ተጨማሪ በህይወት የሚገኙ ሰዎችን የማግኘት እድሉ እየጠበበ መሆኑንም ጠቁመዋል። የሀገሪቱ የአደጋ ጊዜ አስተዳደር ድርጅት ኃላፊ ዲያን ክሬስዌል ግን የነፍስ አድን ስራዎቹ እንደሚቀጥሉ በሲኤንኤን ቴሌቪዥን ጣቢያ ተናግረዋል።
ሀብታሙን ለዜናው እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከሰሞኑ ፎከስ ኦን አቢሊቲ የተሰኘ የወጣቶች አጫጭር ፊልም ፌስቲቫል ተከናውኗል። ፌስቲቫሉ በአካል ጉዳተኞች ላይ ያተኮሩ ከ30 በላይ ፊልሞች የተወዳደሩበት ሲሆን ለአሸናፊዎችም እውቅናና ሽልማት ተበርክቷል። ይህን ለየት ያለ ፌስቲቫል ለመቃኘት ባልደረባዬ ሀብታሙ ስዩም ከፌስቲቫሉ ፕሬዝዳንት ሚኪያስ ታዲዮስ ሙልጌታ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ሚኪያስ ሙልጌታ አባላለሁ። የፎከስ ኦን አቢሊቲ ኢትዮጵያ ኤክስኪዩቲቭ ዳይሬክተር ነኝ። ፎከስ ኦን አቢሊቲ ኢትዮጵያ ማለት በአካል ጉዳተኞች ላይ ብቻ ያተኮረ የአዋርድ ፕሮግራም ነው። እንደዚሁም ደግሞ በክሪኤቲቭ ሴክተር ላይ ያሉ ማንኛውም የአካል ጉዳተኞች የፊልም ስራዎቻቸውን አቅርበው እንደዚሁም አወዳድረን የምንሸልምበት ታላቅ ፕሮግራም ነው። የመጀመሪያውን የፎከስ ኦን አቢሊቲ ኢትዮጵያ ትናንትና ማለትም ታህሳስ 3 ወይም ዲሴምበር 12 ላይ አዘጋጅተናል። በዚህ ደግሞ እጅግ ደስተኞች ነን።
ይሄ የፊልም ፌስቲቫል የተዘጋጀበት ምክንያቱ ምንድን ነው?
ፎከስ ኦን አቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ 2020 ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበር እና ለመጀመሪያ ጊዜ የኔ ፊልም ተልኳል። እዛ ሀገር ኢትዮጵያን ወክለው ለመጀመሪያ ጊዜ ያሸነፈው ታች ኦፍ ሰክሰስ የሚለው የእኛ ፊልም ነበር፣ የኢትዮጵያ ፊልም ነበር ከ247 ኢንትሪዎች ውስጥ። ከዛ በኋላ ነው ከፌስቲቫል አዘጋጆቹ ጋር ተነጋግረን ይህንን ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው፣ አካል ጉዳተኛ ሆነው ደግሞ የክሬቲቭ ሴክተር ላይ መግባት የሚፈልጉን ፕሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለን ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አመተነዋል። እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር፣ ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይህንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሬቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላሰብን ፌስቲቫሉን መጀመሪያ ላውንች አደረግነው። ሶ ወደ የካቲት አካባቢ ነው ላውንች ያደረግነው ላስት ይር። አልጠበቅንም ነበረ። መጀመሪያ በጣም በትንሽ ሶሻል ሚዲያ ቻናሎች ፕሮሞት ያደረግነው ፊልም ካላችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው 5 ደቂቃ በታች ፊልሞች ካሏችሁ እኛ ጋር አስገቡ። በዚህም 2 አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን፣ ያንን ፊልሞች እዛ ተወዳድረው ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን በ15 ካታጎሪ ውድድር አለ ብለን ፕሮሞት አድርገን ነበረ። ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲዬሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ አላማችን ነበረ። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበር እና አያትኖስ የፊልም ማህበር ናቸው ኢትዮጵያ ውስጥ። ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከስ ኦን አቢሊቲ ነጥብ ላይ አግዘውን ነበረ። ከጀርመን ያላሰብነው የፓርትነርሽፕ ጥያቄ ቀረበልን። ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊ እነሱ ይዘውልን አጠቃላይ ዳኝነት ስርዓቱን በእነዚህ የዳኝነት መርሃ ግብር አካሂደን ነበረ። አስር አዋርዶች በክሪቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኒማቶግራፊ። በጣም ደግሞ ካላሰብነው ውጭ የሆነብን ቤስት አኒሜሽን ነበረ። ሁለት አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበረ። አስሩ በዛው ላይ ሲሆኑ አምስቱ ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞችን ፕሬዝ ምናደርግበት ነበረ።
ወደ ዘንድሮው የሽልማት ስነ ስርዓትና የፊልም ፌስቲቫል እንመለስና ምን ያክል ፊልሞች ቀረቡ? የአብዛኞቹ ፊልሞችስ ትኩረት ምን ላይ ነበር?
33 የኢትዮጵያ ፊልሞች ነበሩ የቀረቡት በእኛ ፕላትፎርም ላይ። 33ቱም በአጠቃላይ ስለ አካል ጉዳተኝነት ብቻ ነው ያተኮሩት። 28 ፊልሞች በሾርት ፊልም ካታጎሪ ብቻ ነው የገቡት። አምስቱ ደግሞ በዶክመንተሪ ነው። አምስት ዶክመንተሪ ነበረ፣ 28 ደግሞ በሾርት ፊልም ነበሩ። ሶ አንጋፋ ተዋንያንና አንጋፋ የፊልም ሰሪዎች ተሳትፈውበታል። ከዛ ውጪ ግን አብዛኛው ጀማሪ የፊልም ሰሪዎች ናቸው የተሳተፉበት። ፊልም ሰሪዎቹ አጠቃላይ ሆነውም የተጫወቱ አሉ። ሙሉ ለሙሉ ደግሞ አካል ጉዳተኞች የተሳተፉበት ፊልሞች ነበሩ። ከነዚህ ውስጥ ደግሞ እነዚህ ፊልሞች በጣም እኛ ያስገረመን እንደገና የሚባል ሾርት ፊልም በአኒሜሽን ዘርፍ አሸንፎ ነበር። ፊልም ደግሞ ከጠበቅነው በላይ ፊድባክ ነው ያገኘ ነው። ኢትዮጵያ ውስጥ የአኒሜሽን ዘርፍ ወይም የቪኤፍኤክስ ዘርፍ እዚህ ደረጃ ይደርሳል የሚል ግምት አብዛኛው አልነበራቸውም ነበር። በዚህም ደግሞ እጅግ ኮርተናል። አጠቃላይ ፕሮግራሙ የነበረው በሃያት ሬጀንሲ ነበር። ትናንትና የሁለት ቀን ፌስቲቫል ነበር ያደረግነው። ከአዋርድ ናይቱ ውጪ በቫምዳስ ኢንተርቴይንመንት ወይም ቫምዳስ ሲኒማ እነዚህ ፊልሞች ስክሪኒንግ ነበረን። እዚህ ፌስቲቫል ላይ ደግሞ ከፊልም ውጪ ፓናል ዲስከሽን፣ ሁለት ፓናል ዲስከሽኖችን አካሄደን ነበረ። አንደኛው ከተለያዩ ከመንግስት ሴክተር ተውጣጡ አካላት የተሳተፉበት ለኢንክሉሲቪቲ ወይም አካታችነት ያካሄደ ፓናል ዲስከሽን ነበረ። ሁለተኛው ደግሞ በክሬቲቭ ሴክተር ላይ ዋስ ሾርት ፊልም ሜኪንግ፣ እንደገና ደግሞ ፊልሞቻችን ላይ አካል ጉዳተኞችን እንዴት እናሳትፋለን የሚል ከተለያዩ ፕሮሚነንት ፊልም ሜከሮች ጋር የነበረን ፓናል ዲስከሽን ነበረ። ፊልም ስክሪኒንግ ነበረ። እዚህ ፕሮግራም ላይ ደግሞ የባዛርና ኤግዚቢሽን ነበሩ። ባዛርና ኤግዚቢሽኑ ላይ አጠቃላይ እደ ጥበቦች፣ ክራፍቶች፣ ስዕሎች እንዲሁም በተለያዩ መገልገያ መሳሪያዎች በአካል ጉዳተኞች ብቻ የተሰሩ ኤግዚቢሽን ላይ ቀርበው ነበር፣ ለሽያጭም ቀርበው ነበረ።
እንዲህ ያሉ የፊልም ፌስቲቫሎች፣ እንዲህ ያሉ የሽልማት ስነ ስርዓቶች በተለይ ኢትዮጵያ ውስጥ ላሉ በርካታ አካል ጉዳተኞች የሚኖራቸው ፋይዳ ምንድን ነው? ምንድን ነው ጥቅሙ? ከእነሱስ ያገኛችሁት ምላሽ ምን ይመስላል?
ያገኘነው ምላሽ ነው እንደውም ከዚህ በኋላ በእጥፉ እንሰራለን ብለን በጣም ሙቪ ያደረገን ነገር፣ ምክንያቱም ብዙ መስራት ይጠበቅብናል ብለው ያሰቡ ሰዎች። በነገራችን ላይ ይርዳው ትናንትና አልተገኘም ነበር እና ከነበረበት ቦታ ቪዲዮ ልኮልን ነበር፣ የምስጋና ቪዲዮ። እሱን ስንከፍት እኛም ሰርፕራይዝ ሆነን ነበረ። አንድ ያለው ንግግር ነበር፣ በአርት ሴክተር ላይ ማለትም በሙዚቃው ላይ እኔና ተሾመ ማሰግድ ብቻ ያለ ነው ዙፋኑ ላይ ያለ ነው። ይህም ደግሞ የሆነበት ምክንያት እንደዚህ አይነት መርሃ ግብሮች አለመካሄዳቸው፣ ሪኮግኒሽን አለመኖራቸው፣ ድጋፍ አለመኖሩ ብዙ አካል ጉዳተኛ አርቲስቶችን እንዳናፈራ አድርጎናል የሚል ንግግር አድርጎ ነበረ። ይህም ደግሞ እኛም በጣም ትኩረት ወስደን ልንሰራበት የሚገባው ነገር እንደሆነ ግንዛቤ ወስደን ነበረ። ይሄ ፌስቲቫል በመካሄዱ ምክንያት ብቻ ብዙ ፊልም ፕሮዲውሰሮች ቀጣይ ስራዎቻቸውን ከተለያዩ አካል ጉዳተኞቻቸው ጋር ብቻ ይሰራሉ። ማለትም አሁን እንደምናውቀው የቲቪ ሾዎች ወይ ፊልሞች ስናይ አካል ጉዳተኛ ሆኖ የሚጫወተው ገጸ ባህሪ አንድ ታዋቂ አካል ጉዳተኛ ያልሆነ ሰው ነው። ከዚህ በኋላ አርቲስት እንኳን ሆኖ መጫወትን እንዲሁም ደግሞ በጽሁፍ፣ በዳይሬክቲንግ፣ በኤዲቲንግ በተለያዩ አይነት ዘርፍ ላይ እንዲሳተፉ ትልቅ ድርሻ እንዲኖረው ነው ይሄ ፌስቲቫል ያለው ነገር። ከዚህ ውጪ ደግሞ ቀጣይ አሁን በዚህ ዓመት 15 አዋርድ ነው ያለው። 16ኛው ሆነረብል አዋርድ ነበር፣ ማለትም በርቱ እንደማለት። ለመጀመሪያው የአካል ጉዳተኞች የቴሌቪዥን ቻናል ተከፍቶ ነበር፣ እነሱም በርቱ ለማለት ስጦታ ሰጥተ። ከሱ ውጪ ግን 15 ካታጎሪዎች የተለያዩ ዘርፎች ነበሩ። ቀጣይ ዓመት ላይ ከዚህ በላይ እንጨምረን በአካል ጉዳት ዘርፍ ላይ ያሉ የተለያዩ ኢንዱስትሪ ላይ ያሉ ሰዎችን ፕሬዝ ማድረግ እንጀምራለን። የዛን ጊዜ ብዙ መስራት ብዙ ስኬት ላይ ማተኮር እንዲችሉ ግንዛቤ ማስጨበጥ እንችላለን ብለን ነው የምናስበው።
ሚኪያስ፣ ከመለያየታችን በፊት ወደ 33 ፊልሞች ናቸው የቀረቡ። በርካታ ወጣት ኢትዮጵያውያን ፊልም ሰሪዎች የፊልም ስራዎቻቸው ለእናንተ አቅርበዋል። ከማይረሱ ወይንም ደግሞ የተመልካችን ምላሽ በሰፊው ካገኙ ስራዎች መካከል የምትጠቅሳቸው ይኖራሉ?
ያው ትናንትና የተወሰኑትን ፊልሞች እያሳየን ነበረ። ከዶኪመንትሪ ፓወር ኦፍ ቲንኪንግ የሚባል ወይም የማሰብ ኃይል የሚባል አንድ ዶኪመንትሪ ነበረ። በሳዳም አብዱል የሚባል አንድ ወጣት አካል ጉዳተኛ ዙሪያ የተሰራ ዶኪመንትሪ ነበረ። ምን ያህል ከችግር ተነስቶ አንድ ኤንጂኦ ላይ የኮምፒውተር ኢንጂነር ሆኖ እየሰራ እንደሆነ የሚተርክ ታሪክ ነው። በጣም ሰዎችን ሙቪ ያረጋልና ስለዚህ ለፊልሙ ደግሞ መልካም አስተያየት ያዘ ፊልም ነበር። ከሱቂ በኋላኝነት ቀደም እንደጠቀስኩት እንደገና የሚለው አኒሜሽን ፊልም ፊልሙ ትንሽ አከራካሪ ነበር። በታሪክ ዙሪያ ፋይናል ዲስከሽኑ ላይ ትንሽ አከራካሪ ነበር። ምክንያቱም ካራክተሩ አካጉራተኝነቱን ተቀብሎታል አልተቀበለውም ሚል ሰፊ የሆነ ውይይትም ነበረው። ሁለተኛው አኒሜሽን ሁለተኛ እድል የሚባል አኒሜሽን ነበረ። እሱም እንደዚህ ውብ አድርጎ ነበር። የመጨረሻ ኢፍ አይ ዌር ሚል በቤስት ሳውንድ ያሸነፈ ፊልም አለ። እንደዚሁም ደግሞ መነጋገሪያና አነጋጋሪ ነጥቦችን የያዘ ፊልም ነበረ። 33ቱንም እውነት ለመናገር ብዙ ሰው አይቶ ጥሩ ፊድባክ ይዘው ነበረ። ከሱ ውጪ ግን እነዚህ ዋና ዋና ፊልሞች ነበሩ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በአምቦ ከተማ ሆቴልና ሬስቶራንቶች ውስጥ የሚያስተናግዱ ሴት ወጣቶች ስራቸው ለብዙ ፈተናዎች የተጋለጠ መሆኑን ለጋቢና ቪኦኤ ተናግረዋል። ከፈተናዎቹ መካከለም ዝቅተኛ ክፍያ፣ ከተጠቃሚዎች የሚሰነዘሩ አስነዋሪ ቃላት፣ የጉልበት ብዝበዛና ሌሎችም ይገኙበታል። የአምቦ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል መምህር የሆኑት አቶ ሙላ አለማየው በዚህ ዙሪያ መጠነኛ ጥናት አካሄደው ጽሑፍ ያሳተሙ ሲሆን በጥናታቸው ሴት አስተናጋጆች የሚገጥማቸው ፈተና እንዳለ ሁሉ ጥሩ ገጠመኞችም አሏቸው ይላሉ። ወጣት ሴቶች አስተናጋጆቹንና የአምቦ ዩኒቨርሲቲ መምህሩን ያነጋገረው ናኮር መልካ ተከታዩን አሰናድቷል።
በአምቦ ከተማ ውስጥ በሆቴሎችና ሬስቶራንቶች ውስጥ ተቀጥረው የሚሰሩ አንዳንድ ሴት ወጣቶች ስለሚገጥማቸው ፈተና ለጋቢና ቪኦኤ አጋርተዋል። ትኩረት ውስጥ እንዳልገባ በዚህ ታሪክ ላይ ስሜ ኢየሩስ በሚለው ይቀየርልኝ ስትል የጠየቀችው አንዷ ናት። በአሁኑ ጊዜ የራሷን አነስተኛ ምግብ ቤት በመክፈት እየሰራች ቢሆንም በሆቴል ተቀጥራ ስትሰራ በነበረችበት ወቅት እሷንና ሌሎችን ስለገጠሙ ችግሮች እንዲገልጻለች።
የምታስተናግደው ዋጋ ሊጣላም ይችላል። አንዱ ደግሞ ይጃናጃናል፣ ስልክ ሊል ይችላል። ያው በትዕግስት ነው የምናሳልፈው እንጂ ለከፋዎች አይጠፉም። በምግብ ዙሪያ ተሻይና ቡና ዳቦ ነው የሚሰጧቸው ቁርስ ላይ። ምሳ ደግሞ ዝም ብሎ ሽሮ ምናምን ደዛ ነው። ብዝበዛ ሊኖር ይችላል። ሌላ ቦታ እንትኑ አሰሪው ራሱ ከስተመሬን እንትን አልሽብኝ አባረርሽ እንዲያረግሽ ብሎ እሱ ራሱ ሊጎዳት ይችላል። በቃ ወደ ሌላ ነገር ገብቶ አስረግዞ ላም ይጠፋል አለ። አንዱ ደግሞ ወይ ወደ ትምህርትም የሚመልስ አለ።
አንዳንድ ሴት አስተናጋጆች ደግሞ እድልም ቀንቷቸው ልክ እንደሷ ራሳቸውን ችለው የሚወጡና የራሳቸውን ስራ የሚሰሩ እንዳሉም ገልጻለች ወጣቷ። ሌላዋ ስራዋ ላይ ጫና ሊያሳድር እንደሚችል በመገመት ስሟ እንዳይጠቀስ የጠየቀችው ወጣትም ተጠቃሚ ቡጢ አቅምሶኝ ያውቃል ስትል ስለ ሁኔታው እንዴት አስረዳለች። በትዕግስት ካልሰሩ በስተቀር ሰው መቼም መጋጨት አይቀርም። አንዴ የማስታውሰው አንድ ተጠቃሚ ስቲክኒ ወይም ስንጥር አምጪ ብሎኝ ረስቼ ስመለስ በጥፊ ብሎኛል። የአስተናጋጅነት ስራን እንድጠላ ከሚያደርጉኝ ነገሮች መካከል አንዱ ይሄ ነው ስትል ነው የገለጸችው። ሞዋ አለማየው በአምቦ ዩኒቨርሲቲ የሶሺዮሎጂ ትምህርት ክፍል መምህር ናቸው። ሴት አስተናጋጆች ላይ የሚደርሱ ኢኮኖሚያዊና ማህበራዊ ጫናዎች እንዲሁም ጥሩ አጋጣሚዎችንም በተመለከተ መጠነኛ ጥናት ሰርተው በአንድ የቱርክ የጥናትና ምርምር ድረ ገጽ ላይ አሳትመዋል። በጥናታቸው ካረጋገጡት መካከል ጥቂቶቹን ፈተናዎች አብራርተዋል።
አንዱና የመጀመሪያው የጉልበት ነው። ጉልበት ብዝበዛ፣ እነሱ ብዙ ስራ የሚመለከተውም የማይመለከተውም አጠቃላይ ስራ እነርሱ ነው የሚሰሩት። ስለዚህ ጫና፣ የስራ ጫና እነርሱ ላይ ይኖራል። ሌላ በጣም ዝቅተኛ ወይም ደግሞ በጣም አነስተኛ የሆነ ክፍያ ነው። እሱ ደግሞ ከምንድን ነው የተመነጨው? ብዙ ጊዜ እንደ ሀገር ፖሊሲ ይጋባል። ሰው የፈለገ ብር ቀን ሰራተኛ የግል ቤት የሚሰራ ሰው ከፈለጉ በመቶ ብር ከፈለጉ ከአስር ከፈለጉ ከአምስት ከሀያ እንዲሰሩ ያደርጋሉ ነው እንጂ ያንን የሚያስገድድ ምንም ህግ የለም። ሌላ ስምምነት የለም። ብዙ ጊዜ በኦራል ነው፣ በአፍ ይነጋገራሉ። እኔና እስከዚህ የኔ ቤት ውስጥ ትሰራለህ ወይ ትሰራለች ምናምን? አዎ እሰራለሁ። ይሄ ደግሞ ሄዶ ችግር ሊያመጣ ይችላል። የሚገኙት ብር ትንሽ ወይም ደግሞ አነስተኛ ስለሆነ በሌላ ችግር ውስጥ ሊገቡ ይችላሉ። ሴተኛ አዳሪና ከዚህ ጋር የተያያዘ ውስጥ እና እሱ ጋር ተያይዞ የሚመጣ ደግሞ ብዙ ችግሮች ሊመጣ ይችላል። በተለያየ ጥናቶችም አንዳንድ ነገሮችም ያየን ነገሮች እንዳለ ብዙ ችግሮች ነው እነርሱ ላይ የሚደርስ።
ከፈተናው ጎን ለጎንም ጥሩ አጋጣሚዎችም አሉ ሲሉ ይገልጻሉ መምህር መዋ።
ጥሩ አጋጣሚዎች አሉ። ለምሳሌ ከሰው ጋር ማቀራረብ ራሱ አንድ ነገር ነው። ሰው ጋር ማቀራረብ ቶሎ የተለያየ ሰው ባህሪ ማቻል፣ የተለያየ ቋንቋ ማቻል፣ ሐሳብ ማጋራት ወይም ሰው ጋር ሐሳብ ማከፋፈል ምናምን አለ። ስራ ላይ እንደሚገኛል አንዳንድ ቲፕ ወይም ጉርሻ የሚለው ለዚህ ጉርሻ የሚኖሩ ነገር አሉ። ጋብቻ ውስጥ የሚገቡ በዚህ አጋጣሚ ሊኖሩ ይችላሉ ማለት ነው። የተለያየ ሰው ጋር ሲቀራረብ የተለያየ ባህሪን ቶለሬት ማድረግ ማወቅ ማቻል ይህንን ይገለብታል።
ወጣት አስተናጋጆች ላይ የሚደርሱ ችግሮችን ለመቅረፍ ያስችላሉ ያሏቸውንም መላምቶች አስረድተዋል መምህሩ።
የፖሊሲ ነገር ቀላል አይደለም። ጋፕ አለ። አሁን መንግስት ክፍተት አለ። አሁን ለምሳሌ መንግስት ሰራተኛ በየወሩ ስንት እንደሚገኝ ዲግሪም ዲፕሎማ ምንም የታወቀ ነው። በጉልበት የሚኖሩ ሰዎች ላይም እንደዚህ አይነት ህጎች ማኖር አለበት። አለበለዚያ ኤክስፕሎይቴሽን ቢዝበዛ ነው። አግሪመንት ማኖር አስፈልጋጊ ነው። ስምምነት በጣም ያስፈልጋል። ማህበራዊና ሰራተኛ ጉዳይ ቀጥታ ይሄን ነገር እነሱን ይመለከታል። በሚኒስትሪ ሌቨልም በክልል ሌቨልም በወረዳ ሌቨልም በዞን ሌቨልም እሱ ላይ በጣም አግሪመንት ነው። ደግሞ አግሪመንቱን ደግሞ በሶስት አንዱ ሰራተኛ ሌላ አሰሪ ሶስተኛ ደግሞ አቃቢ ህጎች ጋር ማኖር አለበት ነው። አስተሳሰባት ራሱ ችግር ነው። አንድ ሰው ሆቴል ውስጥ ካፍቴሪያ ውስጥ የሚሰራ ከሆነ እንደሄን ስራም እንዳነስተኛ ምንም ጥቅም እንደሌለ ስራ ብለን የምናስብ አለ። አንዳንድ ሰዎች ማለት ነው ብዙ ጊዜ ቁጭ ብለን እናያለን ስንጠቀም እዛም አነጋገር ምን አይነት አነጋገር ሰዎች እንደደግ በጣም ደረጃቲፍና ደረጃውን እየወረደ ያስተሳሰብና ቃላቶች ሲጠቀሙ አልፎ አልፎ ሁሉም ሰው አይደለም በነገራችን ላይ ጥሩ ቦታ ተጠቃሚ ጥሩ ቦታ ለነሱ የሚሰጡ የሚክብር የሚሰጡ ሰዎችም አሉ። እሱ ላይ ኦሪንቴሽን ወይም ደግሞ ግንዛቤ ቢፈጠር ደስ ይላል።
ሴት አስተናጋጆች ላይ የሚደርሱ ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ የሁሉም ርብርብ ይሻል ሲሉም ሀሳባቸውን ይቋጫሉ መምህር መዋ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርንና እንግዶቹን እናመሰግናለን። ቀጣዩ መሰናዷችን ስፖርት ነው። በሳምንቱ በሀገር ውስጥና በውጭ የተከናወኑ ስፖርታዊ ወሬዎችን አዲስ ቸኮል እንዲያጠናክሯቸዋል።
ኢትዮጵያዊቷ ጎይቶም ገብረስላሴ በባህሬን የተዘጋጀውን ግማሽ ማራቶን ውድድር አሸንፋለች። ባለፈው መስከረም 2 ሰዓት ከ20 ደቂቃ ከ9 ሰከንድ በሆነ ጊዜ የጀርመን ማራቶንን አሸንፋ የነበረችው ጎይቶም ትላንትና በባህሬን ማናማ የተዘጋጀውን ግማሽ ማራቶንም 1 ሰዓት ከ5 ደቂቃ ከ36 ሰከንድ በሆነ ጊዜ ውድድሩን በማጠናቀቅ ባለድል ሆናለች። እሷን ተከትላ ሁለተኛ የወጣችው ትውልድ ኢትዮጵያዊቷ ቃልኪዳን ገዛይ ነች። በኦሎምፒክ 10000 ሜትር ውድድር ለባህሬን የብር ሜዳሊያ ያስገኘችው ቃልኪዳን በትላንትናው ውድድር በጎይቶም ገብረስላሴ በ11 ሰከንዶች ተቀድማ ነው ሁለተኛ የወጣችው። የኬንያዋ ሼላ ኪፕሮች ሶስተኛ ደረጃን ይዛ አጠናቃለች። በዚሁ የባህሬን ግማሽ ማራቶን ቦንዶች ኬንያውያኑ ፊልሞን ኪፕሊሞ፣ ኮሊንስ ኮሮስ እና ማቲው ኪሜሊ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ኢትዮጵያዊ ታመራ ቶላ በአምስተርዳም ማራቶን በፈጣን ሰዓት አሸንፏል። አጀማመሩ ላይ ፍጥነት በታየበት በዚህ ውድድር 6 የኢትዮጵያ፣ የኬንያና የኤርትራ ሯጮች ብቻ ነበሩ እስከ መጨረሻው ድረስ መፎካከር የቻሉት። 40ኛው ኪሎ ሜትር ላይ በ9 ሰከንድ ልዩነት ውድድሩን መምራት የጀመረው ታመራ ቶላ 2 ሰዓት ከ03 ደቂቃ ከ39 ሰከንድ በሆነ ሰዓት አሸናፊ ሆኗል። ይህም ሁለተኛው ነው ውድድሩን ከጨረሰው ኬንያዊ በርናንድ ኮች በ30 ሰከንድ የቀደመ ሆኗል። በዚህ ውድድር ሌላኛው ኢትዮጵያዊ ሉል ገብረስላሴ በ3 ሰከንዶች በኬንያዊ ተቀድሞ ሶስተኛው ነው ውድድሩን ጨርሷል። ኬንያዊ በርናንድ ኮች የገባበት ሰዓት 2 ሰዓት ከ04 ደቂቃ ከ09 ሰከንድ ሲሆን ሉል ደግሞ በ2 ሰዓት ከ04 ደቂቃ ከ12 ሰከንድ ነው ውድድሩን ያጠናቀቀው። በዚህ ውድድር አምስተኛው ነው ያጠናቀቀው ኤርትራዊ ህዝቅኤል ተወልደ የገባበት 2 ሰዓት ከ04 ደቂቃ ከ32 ሰከንድ የኤርትራ ክብረ ወሰን ሆኖ ተመዝግቧል። በሴቶቹ የአምስተርዳም ማራቶን ኬንያውያኑ አንጌላ ታኑይ እና ማውሪን ቼፕ ኬሞይ አንደኛና ሁለተኛ ደረጃን ይዘው ሲያጠናቀቁ አበን ኃይሉ፣ ገበያነሽ አየል እና ወርቅነሽ አለሙ ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘው አጠናቀዋል። በሌላ የማራቶን ዜና ኢትዮጵያዊ ደራራ ደሳለኝ በሜክሲኮ ማራቶን የቦታውን ክብረ ወሰን በማሻሻል አሸንፏል። የ24 ዓመቱ ደራራ በሜክሲኮ ጓዴላራ ማራቶን 2 ሰዓት ከ12 ደቂቃ ከ28 ሰከንድ አንደኛው ነው ሲያጠናቅቅ፣ በሴቶች ደግሞ አልማዝ ነገደ 2 ሰዓት ከ32 ደቂቃ ከ15 ሰከንድ በሆነ ሰዓት ሶስተኛው ነው ውድድሩን አጠናቃለች። ደራራ ደሳለኝ ከሁለት ወር በፊት በቪየና ማራቶን ውድድሩን ካሸነፈ በኋላ የተወዳደረበት ጫማ የዓለም አትሌቲክስ ፌዴሬሽን እውቅና ያልሰጠው ነው በሚል ውጤቱ ተሰርዞበት ነበር። ይህ ከሆነ ከሁለት ወር በኋላ በተዘጋጀው የጓዴላራ ማራቶን አሸንፏል። ከሁለተኛ እስከ አምስተኛ ያለውን ደረጃ ኬንያውያኑ የተቆጣጠሩ ሲሆን በሴቶች ውድድር ያሸነፈችው ደግሞ ኡጋንዳዊቷ ቶሬሲሽ ሌነት ችቤት ናት። በሰባተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ያምናው ሻምፒዮን ፋሲል ከነማ ወደ መርነቱ ሲመለስ ሀዲያ ወሳና ያመቱን የመጀመሪያ ድል አስመዝግቧል። ኢትዮጵያ ቡናም ሶስተኛ ተከታታይ ድል በማስመዝገብ አሰልጣኙ ካሳ ያራጌ ላንጃቦ የነበረውን የስንበጥላ ሙሉ በሙሉ መክፈስ ችሏል። በሳምንቱ በተደረጉ የሊጉ ጨዋታዎች ያምናው ሻምፒዮን ፋሲል ከነማ ሲዳማ ቡናን 4-0 በሆነ ሰፊ ውጤት አሸንፏል። የፋሲልን የማሸነፊያ ጎሎች አለም ብርሃኔ ግዛው፣ በረከት ደስታ፣ ኦኪካ ፉላሚና አምሳሉ ጥላውን አስቆጥረዋል። በከፍተኛ መሻሻል ላይ የሚገኘው ወልቂጤ ከተማ ባንጋፋ አጥቂ ጌታነህ ከበደ አንድ ጎል፣ አዲስ አበባ ከተማን 1-0 ሲያሸንፍ አወዛጋቢ የዳኝነት ውሳኔዎች በታዩበት የድሬዳዋ ከነማና የኢትዮጵያ ቡና ጨዋታ ኢትዮጵያ ቡናዎች በአቡበከር ናስር ሁለት የፍጹም ቅጣት ምት ጎሎች 2-0 ሲያሸንፉ ያመቱን የመጀመሪያ ድሉን አስመዘገቡ። ሀዲያ ሆሳዕና በቀድሞ የኢትዮጵያ ቡና አጥቂ ሀብታሙ ታደሰ ሁለት ጎሎች በተመሳሳይ 2-0 አሸንፏል። በሌሎች ጨዋታዎች ባህር ዳር ወላይታ ዲቻን፣ ሐዋሳ ሰበታን በተመሳሳይ 3-0 ሲያሸንፉ ሰርቢያውያን አሰልጣኝ ክራምፖቶችን ያሰናበተው ቅዱስ ጊዮርጊስ ከአዳማ ከነማ እንዲሁም አርባ ምንጭ ከተማ ከጅማ አባ ጅፋር በተመሳሳይ 2-0 ጨዋታቸውን አጠናቀዋል። ፋሲል ከነማ በ14 ነጥብ፣ ባህር ዳር ከነማና ወላይታ ዲቻ ደግሞ በ13 ነጥቦች በግብ ክፍያ ተበላልጠው ሊጉን ይመራሉ። ሀዲያ ሆሳዕና፣ ሰበታ ከነማና ጅማ አባ ጅፋር ደግሞ ከ14ኛ እስከ 16ኛ ደረጃን በመያዝ ወራጅ ቀጠና ላይ ይገኛሉ። በአምናው ውድድር ወደ ታችኛው ዲቪዚዮን ወርዶ በትግራይ ክለቦች ፋንታ ዳግም ፕሪሚየር ሊጉን የመቀላቀል እድል ያገኘው ወልቂጤ ከተማ ከፍተኛ መሻሻል አሳይቶ በ4ኛ ደረጃ ላይ ሲገኝ፣ ባለፈው ዓመት በርካታ ውድድር ሳምንቶችን ሲመራ የነበረው ሀዲያ ሆሳዕና በአንጻሩ በ14ኛ ደረጃ ላይ በመገኘት ካለፈው ዓመት አንጻር ከፍተኛ ውጤት ቀውስ ያጋጠመው ክለብ ሆኗል። የአውሮፓ ሻምፒየንስ ሊግ ከምድባቸው አንደኛና ሁለተኛ ሆነው የጨረሱ ክለቦች ድልድል ዛሬ ይፋ ሆኗል። የጣ ድልድሉ በየምድባቸው አንደኛ ሆነው የጨረሱትም በሌላ ምድብ ሁለተኛ ሆነው ከጨረሱት ጋር የሚያገናኝ ሲሆን ማንቸስተር ዩናይትድ በስህተት ከምድብ መሪዎች ዝርዝር ውስጥ ባለመካተቱና ሁለተኛ ሆነው የጨረሱ አትሌቲኮ ማድሪድም በማጣሪያው ከተጫወተው ሊቨርፑል ጋር ዳግም ሊገናኝ የሚችልበት አድል በመጠቀሙ ከቀኑ 8 ሰዓት ላይ ይፋ የነበረው ድልድል ተሰርዞ 11 ሰዓት ላይ ዳግም ሌላ ድልድል ተካሂዷል። በዚህም ፓሪስ ሴንት ዠርመን ከሪያል ማድሪድ፣ ሊቨርፑል ከ ኢንተር ሚላን፣ ጁቬንቱስ ከቪያሪያል፣ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ፣ ቼልሲ ከሊል፣ ቤኒፊካ ከአያክስ፣ ማንቸስተር ሲቲ ከስፖርቲንግ ሊዝበን እንዲሁም ሳልስበርግ ከባየር ሙኒክ ሆነው ተደልድለዋል። በተሰረዘው የመጀመሪያ ዙር ድልድል ላይ የማንቸስተር ዩናይትድ እና ፓሪስ ሴንት ዠርመን መገናኘት የብዙዎቹን ትኩረት የሳበ ነበር። ምክንያቱ ደግሞ በአሁኑ ትውልድ የእግር ኳስ አሻራቸው ከሌሎች አቻዎቻቸው በላይ ማሳረፍ የቻሉት ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በዚህ ድልድል ዳግም የሚያገናኝ በመሆኑ ነበር። ሁለቱ ተጫዋቾች በስፔን ዋንጫ ተፎካካሪዎቹ ሪያል ማድሪድ እና ባርሴሎና ቤት ለበርካታ ዓመታት እየተጫወቱ ሲገናኙ ነበር። የ16ቱ ክለቦች የመጀመሪያ ዙር ማጣሪያ የካቲት 8 ቀን ምሽት ላይ መካሄድ ይሆናል። በአውሮፓ ሊግም የምድብ ማጣሪያውን አንደኛና ሁለተኛ ሆነው ያለፉ 16 ክለቦች ድልድላ ዛሬ ይፋ ሆኗል። በዚህም ከበርካታ ዓመታት በኋላ ከሻምፒዮንስ ሊግ ተሰናብቶ በአውሮፓ ሊግ መወዳደር የጀመረው ባርሴሎና ከጣሊያኑ ናፖሊ ጋር ሲደለደል፣ ቦሩሲያ ዶርትሙንድ ከሬንጀርስ እንዲሁም ፖርቶ ከላዚዮ ጋር ተደልድለዋል። የዛሬው ስፖርት ፕሮግራማችን በዚህ ይጠናቀቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸው ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ እና በትዊተር ገጻችን @voaamharic በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
can jail el bitch que risque rasis sitting as que barri ain't ain't made by monish